ላውዲቱር ኢየሱስ ክርስቶስ። ኢየሱስ ክርስቶስ ይባረክ። ይህ የቫቲካን ሬዲዮ ነው። የቫቲካን ሬዲዮ ዘወትር ማታ በኢትዮጵያ የሰዓት አቆጣጠር ከምሽቱ 12 ሰዓት ተኩል እስከ 1 ሰዓት በ11615 ኪሎ ሄርስ ወይም በ25.8 ሜትር ባንድና በ13765 ኪሎ ሄርስ ወይም በ21.79 ሜትር ባንድ የሚያስተላልፈውን ዕለታዊ ስርጭት አሁን ጀመረ። ወደ ኢንተርኔት ድረገጽ በመሄድ www.radiovaticana.va ብላችሁ በመጻፍ በቋንቋዎች ዝርዝር ውስጥ አማርኛን በመምረጥ ዕለታዊ የቅድስት መንበርን በዓለም ዙሪያ የተከናወኑትን የቤተ ክርስቲያንና ሌሎች ዜናዎችንም መከታተል የምትችሉ መሆኑን እንገልጻለን። በፌስቡክ በኩል መከታተል ለምትፈልጉ አድማጮቻችን አድራሻችን ቫቲካን ሬዲዮ የአማርኛ ክፍል ብላችሁ በመጻፍ ላይክ የሚለውን ምልክት በመጫን ዕለታዊ ዝግጅቶቻችንን መከታተል የምትችሉ መሆኑን እንገልጻለን። ክቡራትና ክቡራን አድማጮቻችን በቅድሚያ የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ላይ የምትገኙት ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ የረቡዕ የሐምሌ 4 ቀን 2010 ዓመተ ምህረት ዕለታዊ ስርጭታችን ነው። ርዕሰ ሊቃነ ጳጳሳት ፍራንቺስኮስ 42 ሚሊዮን ተከታዮች ባሉት አት ፖንቲፌክስ በተሰኘው የትዊተር ገጻቸው ላይ በዛሬው ዕለት ባስተላለፉት መልእክት እንደገለጹት አውሮፓ ተስፋ እንዳለ የምትገነዘበው በማኅበራዊ ተቋማት ውስጥ የሚሰሩ ሰዎችን አስፈላጊነት ስታውቅ ነው ማለታቸው ተገለጸ። የዛሬውን ዕለት ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን። የአውሮፓውያኑን የቀን አቆጣጠር በሚከተሉ የካቶሊካዊት ቤተ ክርስቲያን ምእመናን ዘንድ የአውሮፓ አህጉር ጠባቂ ቅዱስ የሆነ የቅዱስ በነዲክቶስ ዘኖርቻ በአማርኛው የቅዱስ አቡነ ብሩክ ዓመታዊ በዓል በዛሬው ዕለት ማለትም በሐምሌ 4 ቀን 2010 ዓመተ ምህረት ተከብሮ ማለፉ ይታወሳል። ይህንን በተመለከተ የቫቲካን ሬዲዮ የአማርኛው ክፍል ጋዜጠኛ መብራቱ ኃይለ ጊዮርጊስ ያዘጋጀልን አንድ ልዩ ዝግጅት በቅድሚያ እናስደምጣቸዋለን። ቅድስት መንበር የስደተኞች ሰብአዊ ክብር ይጠበቅ ስትል ማሳሰቧን፣ የማላዊ ካቶሊካዊት ቤተ ክርስቲያን በሀገሪቱ ሊካሄድ በታቀደው ብሔራዊ ምርጫ ወገናዊ እንደማትሆን ማሳወቋን፣ እነዚህን ዜናዎች በቅደም ተከተል በዛሬው ዕለት ዝግጅታችን ወደ እናንተ አድማጮቻችን የምናደርሳቸው ይሆናሉ። መዝሙርንም መርጠንላችኋል። እስከ ዝግጅታችን ፍጻሜ ድረስ አብራችሁን እንድትሆኑ የምንጋብዛችሁ የሥራ ባልደረባዬ መብራቱ ኃይሌ ጊዮርጊስ እና የዕለቱ አስተናጋጃችሁ እኔው ዮሐንስ መኮንን ነኝ።
የአውሮፓውያኑን የቀን አቆጣጠር በሚከተሉ የካቶሊክ ቤተ ክርስቲያን ምእመናን ዘንድ የአውሮፓ አህጉር ጠባቂ ቅዱስ የሆነው የቅዱስ በኔዴክቶስ ዘኖርቻ በአማርኛው የቅዱስ አቡነ ብሩክ ዓመታዊ በዓል በዛሬው ዕለት ማለትም በሐምሌ 4 2010 ዓ.ም ተከብሮ ማለፉ ይታወሳል። ክቡራንና ክቡራት አድማጮቻችን በመቀጠል ስለ ቅዱስ በኔዴክቶስ ዘኖርቻ በአማርኛው የቅዱስ አቡነ ብሩክ ዓመታዊ በዓልን በማስመልከት የእሳቸውን ሕይወት በመዳሰስ አንድ ለየት ያለ ዝግጅት አዘጋጅተናል። አብራችሁን በመሆን እንድትከታተሉን ከወዲሁ እንጋብዛለን። በአምስተኛው ክፍለ ዘመን መባቻ ላይ በወቅቱ ታላቋ ሮም ታላቋና መቆየት አልቻለችም። አደባባዮቿ የውድቀት ንፋስ ማስተጋባት ከጀመሩ ሰንብተዋል። ሕዝቦች ለጥበብ ከመትጋት ይልቅ መጻፎቻቸውን ወዲያ ጥለው የማያልቅ ዘፈን አዝማሪዎች ሆነዋል። በዚያን ወቅት በኡምብሪያ ከተማ ኖርቻ ከመትባል አንዲት ትንሽ መንደር አንድ ህፃን ከሮማውያን ቤተሰብ እንደ አውሮፓውያኑ የቀን አቆጣጠር በ480 ዓመተ ምህረት ተወለደ። ይህ ህፃን በ17 ዓመት ዕድሜው የነበረውን የእውቀት ራብ ለማስታገስ ወደ ሮም ዩኒቨርሲቲ አመራ። ሕይወት እንደ ታለመችው አልሆነችለትም። ዩኒቨርሲቲው የእውቀት መገቢያ ቦታ ከመሆን ይልቅ የሞት ጸበለስ ያፈራ ነበርና አቡኑ ሕይወታቸውን በዚያ ውስጥ ጥለው መጥፋትን አልመረጡም። ይልቁንስ በጊዜው ለእርሳቸው ነፍስ ብቻ በታየው አምላካዊ ብርሃንና መለኮታዊ ጥሪ መሪነት ወደ በረሃ ሄዱ። ጌታችን ኢየሱስ ክርስቶስ ከትንሽ መንደር እንደ ተወለደ ሁሉ አቡነ ብሩክም ከትንሽ ከተማ ተወለዱ። ሁለቱን የሚያመሳስላቸው ነገር ያ ነው፤ ሁለቱም ዓለምን ከውድቀት ወደ ብርሃን አምጥተዋልና። ከሮም በምሥራቅ በሚገኘውና ሱቢያኮ በተባለው በረሃ በአንዲት ዋሻ ውስጥ በቀን ቁራሽ ዳቦ በመብላት ለ20 ዓመታት በዚያ ኖረዋል። አቡኑ ምንም ያልነበራቸው ሲሆን የሚቀምሷትን ቁራሽ እንኳን የምታመጣላቸው አንድ ቁራ ነበረች። ጊዜው እየረዘመ በመጣ ቁጥር በዚያ ዋሻ ውስጥ የሰው ዘር እንዳለ ታወቀ። የኢየሱስን ልደት ለማየት እረኞች እንደ ተመረጡ ሁሉ እኚህንም ቅዱስ ለማወቅ የቻሉት እረኞች ነበሩ። በዚያን ጊዜ በአቡነ ብሩክ ሕይወት እጅግ የተማረኩ እረኞች በሕይወት ጉዞአቸው አለቃቸው እንዲሆኑ ለመኗቸው። ይህን መሰል ጥያቄ ለኢየሱስም በወንጌል ውስጥ እንደ ቀረበለት እናነባለን። ሆኖም ግን አቡነ ብሩክ ጥያቄውን ሳይቀበሉ ቀሩ። የኋላ ኋላ የሰዎችን ፍላጎት እውነተኛነት ከመረመሩና ከተረዱ በኋላ ጥያቄያቸውን በመቀበል ወደ 12 የሚጠጉ ገዳማትን አቋቋሙ። ለመነኮሳቱ በጊዜው ሕይወት ቀላል አልነበረችም። እንደ መሪያቸው መኖር ታላቅ መስቀል ሆኖ ፈተናቸው። ከስንዴው ዛላ መካከል እንክርዳድ እንደማይጠፋ ሁሉ እንደ ይሁዳ የሆኑ ሰዎች በዚያ ነበሩና አቡኑን ገለው ለእነርሱ የሚሆን ተስማሚ የኑሮ ሕግ ለማውጣት በመስማማት እጅግ አደገኛ የሆነ መርዝ በወይን ቀላቅለው አቀረቡላቸው። ጌታ ኢየሱስም በወንጌል በስሜ የሚጎዳ መርዝ እንኳን ብትጠጡ አንዳች አትሆኑም እንዳለ ሁሉ አቡኑ ጽዋውን ከመጠጣታቸው በፊት በጽዋው ላይ የመስቀል ምልክት እንዳደረጉ ጽዋው ተሰባበረ፣ መርዝ የተቀላቀለበትም ወይን ተደፋ። እግዚአብሔር የሆነውን ነገር ስለ ገለጠላቸው የምንኩስና ሃሁ የቆጠሩበትን የሱቢያኮን ዋሻ ጥለው ወደ ሞንቴ ካሲኖ ሄደው በዚያ ተቀመጡ። በዚያም ለታላቁ ገዳም የመሠረት ድንጋይ ከማስቀመጣቸውም በላይ ወርቃማውን ሕግ ጽፈዋል። እግዚአብሔር በዚህ ውስጥ ለአዲስ ሕይወት መጀመር የዘር ፍሬ አኖረ። እርሱም አቡነ ብሩክ ነበሩ። የአቡነ ብሩክ ደንብ ለእርሳቸው ገዳም መነኩሳት ብቻ ሳይሆን በዓለም ዙሪያ ላሉ መነኩሳን እንዲሁም መልካም ክርስቲያናዊ ሕይወት ለመኖር ለወሰኑ ሰዎች ጭምር የተጻፈ ነው። አቡነ ብሩክ ከውጫዊ ገጽታ ይልቅ ውስጣዊ ልዕልና ላይ የተመሠረተ ሕይወት ይኖር ዘንድ አድርገዋል። ይህ ማለት ከሥጋ ይልቅ ነፃ የነፍስ ፍቃድ ላይ የሚያተኩር እንዲሆን አድርገዋል ማለት ነው። የዚህ ደንብ ተቀዳሚ ዓላማ በቀላል የዕለት ተዕለት ሕይወት ላይ የጋለ የጸሎትና የሥራ ባህል በመጨመር የመነኩሳትን ልብ ማነጽ ነው። በዚህ ዓይነት አቡነ ብሩክ ጥልቅና ጠንካራ ካቶሊካዊ መንፈስን ከመለኮታዊ ጸጋ አንጻር ተቀብለዋል። የተጎሳቆለው የጋራ የተአዝዞና የራስን ዝቅ ማድረግ የሕይወት ሕግ የእያንዳንዱ መነኩሴ ዐይን የእግዚአብሔር ብርሃን ያይ ዘንድ ለመክፈትና በዚህም ደስተኛ እንዲሆኑ ማድረግ ነው። በአቡነ ብሩክ ደንብ ውስጥ የሰፈረው ሥነ ሥርዓት ከወታደር ቤት ሥነ ሥርዓት ይልቅ የተለየ ሲሆን ሥነ ሥርዓቱ ተአዝዞን በማድረግ ፍጻሜውን ወንጌልን በተሞላ ኑሮ ይኖሩ ዘንድ ለወሰኑ ክርስቲያናዊ ማኅበረሰብ የተዘጋጀ ነው። በአቡነ ብሩክ ደንብ ላይ የተገለጸው ቤተሰባዊ ኑሮ በእርሳቸው ለመጀመሪያ ጊዜ የተፈጠረ ነው። በአንድ ቦታ ላይ የመርጋት ሕግ መነኩሴው ገዳሙ በወሰነለት ስፍራ እስከ ለተሞቱ ድረስ እንዲኖር ያደርጋዋል። ከአበመኔቶ ፍቃድ ውጪ ማንም መነኩሴ በፈለገው ቦታ ሊኖር አይችልም። ይህም ለምንኩስና ሕይወት አብይ መሰረት የጣለ ነው። በአቡነ ብሩክ ደንብ መሰረት ገዳም አንድ ቤተሰብ በመሆኑ አለቃው የሁሉም አባት ነው። ከክርስቶስ አባታው ሚና ቀጥሎ የገዳም አበምኔት የአባትነት ቦታ ይዞ ይቀመጣል። የገዳሙ አለቃ በርግጥ ሌላኛው ክርስቶስ ነው። ሕጉ ሰባዊ እውነታን የያዘ ነው። ለምሳሌም አበምኔቱ በመንፈሳቸው ደከም ያሉትን መነኩሳትን በተለየ መልኩ ይደግፏቸዋል። በመንፈስ ጠንካሮቹ የበላይነት ስሜት እንዳይገዛቸው ይቆጣጠራሉ። አበምኔቱ ተጠራጣሪ እንዳይሆኑ ይመከራል። ምክንያቱም ተጠራጣሪ ከሆነ መቼም ቢሆን ሰላማዊ አይሆንምና። በርካታ የታሪክ ምሁራን ይህ ደንብ በመነኩሳን ማኅበረሰብ ኑሮ ላይ ያደረሰውን አዎንታዊ ተጽዕኖ ለአያሌ ጊዜያት እየጠቀሱ ጽፈዋል። ደንቡ እጅግ በርካታ በሆኑ ዘርፎች ላይ ከፍተኛ ተጽዕኖ አሳድሯል። ገዳም በምርጫ የተመረጡ ሰዎች መሰባሰቢያ ማዕከል ሳይሆን ጌታ ተጎጂዎችን ጎንበስ ብሎ ለመርዳት በፍቅር የተከሰተበት ስፍራ ነው። ገዳም የተፈጠረው ራሱን በቻለ ልባዊ እውነት ነው እንጂ በሰው ፍላጎት አይደለም። ይህም ተስፋ ራሱን የመሠረተው ሁሉም ነገር በእግዚአብሔር ዕቅድ መታደስና መዳን እንደሚችል እርግጠኛነት ላይ በመመስረት የተመሠረተ ነው። ገዳማት ራሳቸውን የቻለ ዓላማ ያላቸው ናቸው እንጂ መጠለያ ስፍራ አይደሉም። የገዳም ሕልውና የክርስቲያንነት ልዩ ውበትን ያሳያል፣ እንዲሁም ለክርስቶስ በዓለም ውስጥ መገኘት ማስረጃና ምልክት በመሆን የሚቀጥል የክርስቲያን ማኅበረሰብ ልብ ነው ማለት ይቻላል። በእርግጥ ይህ እግዚአብሔር ወደ ዓለም ለመግባት የተጠቀመበት ዘዴ ነው። አጀማመሩም አፈር ውስጥ ያለ የዘር ፍሬ ይመስላል። በጣም ትንሽና ጠቃሚነቱ ከሰው ግንዛቤ ውጪ የሆነ አብዛኛውን የማይታይ ትንሽ የዘር ፍሬ በዚህ መንገድ ሥልጣኑ የእኛ እንዳልሆነ በግልጽ ያሳያል። እናም ከእኛ ጥልቅ ዕውቀት ወይም ኃይል ሳይሆን ለዓለም ሁሉ የሚሆን መልካም ነገር ከእኛ እምነትና ባዶነት ውስጥ ማፍለቅ ወይም ማውጣት የሚችል የእርሱ ኃይል ብቻ ነው። በእኛ ፈቃደኝነት በኩል እግዚአብሔር ተአምር ይሠራል። በዚህም መሠረት በስፋት ግልጽ በሆኑ ቅንነትና ብልሃት አማካይነት የእርሱን አዲስነት ለመገንዘብ ወይም ለመረዳት ትልቅ አዋቂነት በሕይወት ውስጥ ልጅ መሆን ይጠይቃል። ፍጹም በሆነ ድህነት በቋጥኞች መካከል በሚገኘው ዋሻ ውስጥ ሁሉም ነገር መጀመሩ እንቆቅልሽ ነው። እናም በእግዚአብሔር መላእክት ፊት ይህንን ራስን ለክርስቶስ ትቶ የመኖር ሕይወት እየፈጸሙ አቡነ ብሩክ ምናልባት ሳያውቁ አዲሱን የስልጣኔ ዘር ፍሬ ዘርቷል። መላው የገዳም እንቅስቃሴ ለሌሎች ሰዎች ትልቅ ሚና ይለግሳል፣ አገልግሎትም ይሰጣል። ፍቅር ከሆነው እግዚአብሔር ጋር ፊት ለፊት ባለው ግንኙነት ሁሉም መነኮሳት እግዚአብሔርን ከማገልገል ባሻገር ሕይወቱን ሙሉ ለሰዎች አገልግሎት የማዋል አስፈላጊነት እንደ ውዴታ ግዴታ አድርጎ ይቆጥረዋል። እናም የሰው ልጅ ሙሉ ስብዕናው የሚቀበለው ከገዳም አባትና ከጌታ ብቻ ነው። ጸሎትና ሥራ። ከእግዚአብሔር ሥራ የሚቀድም ምንም ነገር የለም፣ ይህም ጸሎት ብቻ ነው። ምክንያቱም ክርስቶስንም ወንድሞቻችንንና እህቶቻችንን ለማፍቀር ዕውቀት የሚያስጨብጥ ዋና መሣሪያ ጸሎት ብቻ ነው። ድርጊቱ ሕይወትን በመስጠት ጭምር በእግዚአብሔር የማዳን ሥራ ውስጥ እንድንሳተፍ ያደርጋል። እኛም በአንድነት እንድንንቀሳቀስ ከማስቻሉም በላይ ሁሉንም ነገር ከእግዚአብሔር እጅ እንድንቀበል ያስተምረናል። የተቀደሰው የእግዚአብሔር ቤት የሚከፈትበት ሰዓት መድረሱን የሚያሳውቀው ደወል እንደ ሰማን ለመቅረት ምንም ምክንያት አይኖረንምና ሁሉም ሰው የሚሠራውን ማንኛውንም ነገር በመተው በተቻለ ፍጥነት ይገስግስ። ሥራ ማለት ለአንድ ሰው ፍላጎት የቁሳቁስ ምላሽ እንዲሰጥ የተደረገ ጥረት ብቻ ሳይሆን እንዲያውም ከሁሉም በላይ በሥራ ውስጥ ክርስቶስን መስሎ መገኘትም ነው። በዚህ ምክንያት ስራው ከእግዚአብሔር ጋር በሚደረገው ግንኙነት መካከል ድንገት የተከሰተ አጋጣሚ ነው። ሰውነት ስራ ሲሰራ፣ መንፈስም የሐሳብ መበታተን ሲያጋጥመው ለስራ ትኩረት በመስጠት ነው። ሲሰራም ለምን ምክንያት እንደሚሰራ ያስባል። በዚህ ልዩ ሐሳብም በእግዚአብሔር እጅ ውስጥ ይበልጥ ትሑቶች በርሱ መኖር በፊቱ ለማኞች እንድንሆን ያደርገናል። ክቡራንና ክቡራት አድማጮቻችን፣ ይህ ቀደም ሲል ያስደመጥናችሁ የአውሮፓውያኑን የቀን አቆጣጠር በሚከተሉ የካቶሊክ ቤተ ክርስቲያን ምእመናን ዘንድ የአውሮፓ አህጉር ጠባቂ ቅዱስ የሆነው ቅዱስ ቤኔዲክቶስ ዘኖርቻ በአማርኛው የቅዱስ አቡነ ብሩክ ዓመታዊ በዓል በዛሬው ዕለት ማለትም በሐምሌ 4 2010 ዓ.ም ተከብሮ ማለፉ ይታወሳል። ቀደም ሲል ያስደመጥናችሁ ይህንን በዓል በማስመልከት ያዘጋጀነውን ልዩ ዝግጅት ነበር። በነገው ዕለት የዚህን ቀጣይ ክፍል እናስደምጣችኋለን። አብራችሁን በመሆን እንድትከታተሉን ከወዲሁ እንጋብዛለን።
ቅድስት መንበር የስደተኞች ሰብአዊ መብት ይጠበቅ ስትል አሳሰበች። በተባበሩት መንግስታት ድርጅት የቅድስት መንበር ቋሚ ታዛቢ የሆኑት ብፁዕ አቡነ በርናዲቶ አውዛ በኒውዮርክ በተካሄደው ጉባኤ እንደገለጹት ለሰው ልጅ የሚደረግ ከለላ መርህ በጣም አስፈላጊ እንደሆነ ያሳሰቡ። በኢጣሊያ የጎዞ ሀገረ ስብከት ጳጳስ የሆኑት ብፁዕ አቡነ ማሪዮ ግሬክ በበኩላቸው በቃለ ምልልሳቸው ወቅት በተናገሩት ተጨማሪ ገለጻቸው አውሮፓም ለስደተኞች በምትሰጠው ከለላ የክርስትና መሠረቷን እንደምትገነዘብ ተስፋ አለኝ ብለዋል። ቅድስት መንበር ለስደተኞች የሚያደርገውን ከለላ እና የመብት ማስከበር ሂደት ሥርዓት ባለው መንገድ ሕጋዊና ዘላቂ እንዲሆን ለማድረግ የሚደረገው ጥረት ጥሩ ውጤት እያሳየ መምጣቱ እንዳስደሰታት ገልጻለች። በተጨማሪም መንግስታት ስደትን አስመልክቶ በፖለቲካ አቋማቸው ትክክለኛ መንገድን እንዲከተሉ የሚያግዙ ዘዴዎችን መጠቀም እንዳለባቸው አሳስባ፣ ከዚህ በተጨማሪም ዓለም አቀፍ ግዴታዎችን በማክበር የስደተኞችን ሰብአዊ መብቶችን በማስከበር የሚገባቸውን ከለላ እንዲሰጡ አደራ ብላለች። በተባበሩት መንግስታት ድርጅት ውስጥ የቅድስት መንበር ቋሚ ታዛቢ የሆኑት ብፁዕ አቡነ በርናዲቶ አውዛ ግሎባል ኮምፓክት በሚል መጠሪያ ስም የሚታወቀውና በቅርቡ የስደተኞችን ጉዳይ አስመልክቶ በኒውዮርክ ከተማ ለስድስተኛ ጊዜ በተደረገው ጉባኤ ላይ እንደገለጹት የስደተኞችን ሰብአዊ መብት፣ ሕጋዊ ዝውውርን፣ ሊደረግላቸው ስለሚገባው ከለላና ሌሎች በርካታ ጉዳዮችን የሚያጠቃልል ዓለም አቀፍ ሕግ በተባበሩት መንግስታት ድርጅት በኩል ጸድቆ እንደሚወጣ ተናግረዋል። ብፁዕ አቡነ በርናዲቶ አውዛ በኒውዮርክ ከተማ ላይ የተደረገውን የግሎባል ኮምፓክት ጉባኤን አወድሰው በመንግስታት መካከል ኅብረትን በመፍጠር በስደተኞች ጉዳይ ላይ በጋራ በመምከር መፍትሄን ለማፈላለግ ከዚህ በፊት የሚታዩ ክፍተቶችን በመሙላት ውጤታማ ሥራን ለመሥራት የሚያስችል ሕግ መረቀቁ እንዳስደሰታቸው ገልጸዋል። ብፁዕ አቡነ በርናዲቶ የሚሰደዱ ቤተሰቦችን አስመልክተው እንደተናገሩት የሚጸድቀው አዲሱ ሕግ በቤተሰብ መካከል መከፋፈል እንዳይፈጠር የመንግሥታትና የሕፃናትም ፍላጎት እንደሆነ ያገናዘበ መሆን ያስፈልጋል ብለዋል። በተባበሩት መንግሥታት ድርጅት የቅድስት መንበር ቋሚ ታዛቢ የሆኑት ብፁዕ አቡነ በርናዲቶ አውዛ የቅድስት መንበርን አቋም በመመርኮዝ ባቀረቡት አስተያየት እንደገለጹት በመንግስታቱ መርህ ውስጥ በቂ ድምፅን ማግኘት የማይችሉ የአንዳንድ ድርጅቶች ሐሳብ አሁን በሚወጣው አዲሱ ሕግ ቢካተት የቅድስት መንበርን አቋም ስምምነትን በማዛነፍ ለሌላ ውይይት ይዳርጋል ብለዋል። ብፁዕ አቡነ በርናዲቶ ስደተኞችን የሚቀበሉ አገራት ለስደተኞች የሚያቀርቡትን አገልግሎቶች ለምሳሌ የሕክምና አገልግሎት፣ የትምህርት ዕድልና ሕጋዊ ከለላን እንዲያደርጉ የሚያስገድደውን ሕግ ማስቀረቱ እንዳሳሰባቸው ገልጸዋል። ስደተኞችን ተቀብለው የሚያስተናግዱ አገራት በስደተኞች መካከል ልዩነት ሳያደርጉ እነዚህን አገልግሎቶችን ሲያቀርቡ መቆየታቸውን ገልጸዋል። ስደተኞችን ተቀብለው የሚያስተናግዱ አገራት የሚመሩበትን ሕግ በማክበር ሕጋዊና ሕጋዊ ያልሆኑ ስደተኞችን በመለየት የዓለም አቀፍ ሕጎችን በማክበር አገልግሎት መስጠት ያስፈልጋል ብለዋል። ለስደተኞች የህግ ከለላ እንዲኖር የሚለው ሀረግ ከሚረቀቀው ህግ መሰረዙ የቅድስት መንበር ለውካንን ያሳሰበ ቢሆንም ብፁዕ አቡነ በርናዲቶ እንደገለጹት ለስደተኞች ሊደረግ የሚገባው የህግ ከለላ በዓለም አቀፍ የስደተኞች መብት ውስጥ የተካተተ በመሆኑ ተግባራዊ ሆኖ መታየት አለበት ብለዋል። የቅድስት መንበርን አቋም ያረጋገጠው የቫቲካን ልዑካን እንዳስታወቀው ሰዎች በየአገሮቻቸው በሰላም ወጥተውና ገብተው በልጽገውም መኖር መብታቸው ቢሆንም ይህ ካልተመቻቸላቸው ግን ወደ ፈለጉት አገር ሄደው የመኖር መብታቸውም የተጠበቀ መሆን አለበት ብለዋል። በኢጣሊያ የጎዞ ሀገረ ስብከት ጳጳስ የሆኑት ብፁዕ አቡነ ማርዮ ግሬክ ያለፈው እሁድ የእመቤታችን ቅድስት ድንግል ማርያም በዓል ተከብሮ በዋለበት ዕለት ለምእመናን ያቀረቡትን ቃለ ምዕዳን በማስታወስ ባሰሙት ንግግር ከ2000 ዓመታት በፊት ጌታችን ኢየሱስ ክርስቶስ በመስቀል ላይ የተቀበለውን መከራ ዛሬ በዘመናችንም እየተከሰተ እንዳለ አስታውሰው ሰዎች በፍርሃት ተስፋ በመቁረጥ በአመጽና በድህነት በሚሰቃዩበት ጊዜ ሁሉ አብሯቸው በመሆን እንዲሁም ከባህር ላይ አደጋ ራሳቸውን ለማዳን ከሚጥሩ ስደተኞችም ጋር እንደሆነ አስረድተዋል። በኢጣሊያ የጎዞ ሀገረ ስብከት ጳጳስ የሆኑት ብፁዕ አቡነ ማርዮ ግሬክ ለቫቲካን የዜና ማሰራጫ እንደገለጹት አውሮፓ አንድነትን፣ ፍትህን፣ እኩልነትንና ሰብአዊ ክብርን እንድታከብር የሚያደርጋትን ክርስቲያናዊ እሴቶቿን ወደ ጎን ማለቷን ጠቅሰው ይህ ልብ ደንዳናነት ዛሬ የምናየውን አሳዛኝ ክስተት እንድንኖር አስገድዶናል ካሉ በኋላ አውሮፓ ወደ ክርስትና መሠረቷ መመለስ ያሻታል ብለዋል። በስደተኞች አንደበት በኩል ለሚሰማው የእግዚአብሔር ጩኸት አውሮፓ ጆሮ ዳባ ልበስ ማለት የለባትም። ብፁዕ አቡነ ማርዮ ግሬክ የርዕሰ ሊቃነ ጳጳሳትን መልእክት በማስታወስ አውሮፓ ብታረጅም የራሷን ሰብአዊና ክርስቲያናዊ መሠረቷን ፈልጋ ማግኘት አለባት ብለዋል። የማልታ ደሴት አቋምን የጠቀሱት ብፁዕ አቡነ ማርዮ ግሬክ የሀገሪቱ መንግሥትም ሆነ የፖለቲካ ፓርቲዎች ዘረኝነትንና ልዩነትን በማንጸባረቅ ኢኮኖሚያዊና ሌሎች ፖለቲካዊ አጀንዳዎቻቸውን በማስቀደማቸው የተነሳ ለበርካታ ስደተኞች ሕይወት መጥፋት ዋጋ በመክፈል ላይ እንገኛለን ብለዋል። የማላዊ ካቶሊካዊት ቤተ ክርስቲያን በሀገሪቱ ሊካሄድ በታቀደው ብሔራዊ ምርጫ ወገናዊ እንደማትሆን አስታወቀች። ቤተ ክርስቲያኒቱ ይህን መልእክት ይፋ ያደረገችው ካቶሊካዊ ብፁዓን ጳጳሳት ጉባኤ በቅርቡ ካካሄደው ጠቅላላ የምክር ቤት ስብሰባ ማግስት እንደሆነ ታውቋል። የማላዊ ካቶሊካዊ ብፁዓን ጳጳሳት ጉባኤ ባወጣው መግለጫ እንዳስታወቀው ለማንኛውም የፖለቲካ ፓርቲ ወይም ተወዳዳሪ ሳንወግን፣ ነገር ግን የሀገሪቱ ካቶሊካዊ ምዕመናን በሙሉ ግንቦት 13 ቀን 2011 ዓ.ም በሚደረገው አገራዊ ምርጫ ላይ በንቃት እንዲሳተፍ እናደርጋለን ብለዋል። የጳጳሳቱ ጉባኤ ይህን የጸና አቋሙን የገለጸው ዓመታዊ ሁለተኛ መደበኛ ጉባኤውን ካካሄድባት ከዋና ከተማዋ ሊሎንግዌ እንደሆነ ታውቋል። ብፁዓን ጳጳሳት ባወጡት የአቋም መግለጫቸው በሀገሪቱ የካቶሊካዊት ቤተ ክርስቲያን ካህናት፣ ገዳማውያንና ገዳማውያት በቤተ ክርስቲያኒቱ ማኅበራዊና መንፈሳዊ ተቋማት ውስጥ በሥራ ላይ ተሰማርተው የሚገኙት ሰዎች በሙሉ ከማንኛውም ዐይነት የወገንተኝነት ተግባር እንዲቆጠቡ አሳስበዋል። ቤተ ክርስቲያኒቱ በወገናዊነት መፈረጅ የለባትም ብለዋል። ጳጳሳቱ በማከልም የሀገሪቱ ዜጎች በሙሉ ቁጣንና አመፅን የሚቀሰቅሱ ቃላትንና ተግባራትን በማስወገድ ምርጫው ሰላማዊ ምርጫ እንዲሆን እግዚአብሔርን በጸሎት መጠየቅ ያስፈልጋል ብለዋል። የብፁዓን ጳጳሳት ጉባኤ ማላዊ ነጻነቷን ከተቀዳጀችበት ጊዜ ወዲህ የሰላምን ጸጋ የተቸረች አገር እንደሆነች አስታውሰው ይህን ጸጋ ዘላቂ ለማድረግ የማላዊ ሕዝብ ተከባብሮና ተፋቅሮ በሰላም አብሮ በመኖር ሲሆን ይህም ከእግዚአብሔርና ከሀገር የተላከ ግዴታ እንደሆነ አስረድተዋል። በተለይም ይህ ሰላም ሀገሪቱ በምታካሂደው ብሔራዊ ምርጫ ወቅት የተጠበቀ መሆን ያስፈልጋል ብለዋል። ጳጳሳቱ በማከልም በሀገሪቱ ብሔራዊ ምርጫ ላይ መሳተፍ መብት ብቻ ሳይሆን ግዴታም እንደሆነ አበክረው አሳስበዋል። ይህን በመገንዘብ የምርጫ አስተባባሪ አካላትም ትክክለኛና ፍትሐዊ የሆነ ምርጫ መካሄዱን ማረጋገጥ ይኖርባቸዋል ብለዋል። ማላዊ ከብሪታንያ ቅኝ ግዛት ነጻነቷን ከተቀዳጀችበት ከ1956 ዓ.ም ወዲህ የመጀመሪያ የሆነውን ነጻ ምርጫን ያካሄደችው በካሙዙ ባንዳ ዘመነ መንግሥት በ1986 ዓ.ም እንደሆነ ታውቋል። ማላዊ ከሌሎች አጎራባች አገሮች በተቃራኒ አምባገነናዊ ሥርዓትን ያለፈች፣ አሁን ደግሞ በሙስና በድርቅ በረሃብና እያደገ በመጣው የኤድስ በሽታ የምትሰቃይ አገር መሆኗን ታውቋል። የተወደዳችሁ አድማጮቻችን የዕለቱ ዝግጅታችን አሁን አበቃ። ጥያቄ ወይም ሂስ ካላችሁ የኢሜይል አድራሻችን amartig@vaticanradio.va ሲሆን በፌስቡክ አድራሻችን የቫቲካን ሬዲዮ የአማርኛ ክፍል ብላችሁ ከጻፋችሁልን መልእክቶቻችሁ ይደርሱናል። በሚቀጥለው ዝግጅታችን እስከምንገናኝ ደህና ቆዩን። ኢየሱስ ክርስቶስ ይባረክ። ላውዲቱር ኢየሱስ ክርስቶስ።